the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ።
ሪዮት ዓለሙ እንኳን ለቤትሽ አበቃሽ።
እንኳን
ደስ ያለሽ። ብዙ ሰው ተደስቷል በመፈታትሽ። በስንት ሰዓት ነው የተለቀቅሽ?
4 ሰዓት አካባቢ ይመስለኛል። በትክክል ሰዓት እንትናለሁ አላየሁም።
ሪዮት ዓለሙ ተለቀቀች። ላለፉት 4 ዓመት ከ17 ቀናት በስር ላይ የቆየችው የአዲስ ፕሬስ የፍትህና ሌሎች ጋዜጦች አምደኛ ሆና ትሰራ የነበረችው ሪዮት ዓለሙ በአመክሮ ነው ዛሬ ረፋድ ላይ የተፈታችው። ከሪዮት ጋር ያደረግነው ቃለ ምልልስ በምሽቱ አቢይ ርዕስ ይቀርባል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። የዛሬ ሐሙስ ሐምሌ 2 2007 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ሱሌማን ታራዋሌ ለቴክኒክ ምህንድስናው ተሰይሟል። አድማጮች ታዲያ አሁን ቀዳሚው የሰዓቱ የዓለም ዜና ነው። ከሰለሞን አባተ።
የአዲስ ፕሬስ ጋዜጣ አዘጋጅ በፍትህ ጋዜጣና ለአጭር ጊዜ ወጥቶ በነበረው ቼንጅ መጽሔት አምደኛ እንዲሁም የኢትዮጵያን ሪቪው ዌብሳይት ሪፖርተር ሆና እየሰራች ሳለች ታስራ የነበረችው ሪዮት ዓለሙ ዛሬ ረፋድ ላይ ተለቀቀች። ሪዮት የተለቀቀችው ተፈርዶባት ከነበረው የአምስት ዓመት እስራት 4 ዓመት ከ17 ቀኑን ጨርሳ ነው። ሪዮት የተለቀቀችበት ደብዳቤ በአመክሮ እንደተለቀቀች ቢናገርም በአመክሮ መለቀቅ የነበረባት ባለፈው ጥቅምት እንደነበረ ገልጻለች። ሪዮት ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለመናድ በመሞከር በሽብርተኛ ድርጅት ውስጥ በመሳተፍና በሕገ ወጥ የገንዘብ ሽግግር ወንጀሎች ተከሳ በከፍተኛ ፍርድ ቤቱ የ14 ዓመት እስራትና የ33,000 ብር መቀጫ ተፈርዶባት የነበረ ቢሆንም ፌዴራሉ ጠቅላይ ፍርድ ቤት በሽብርተኛ ድርጅት ውስጥ መሳተፍ ከሚለው በስተቀር ሌሎቹን ክሶች ውድቅ አድርጎ እስራቱን ወደ 5 ዓመታት ዝቅ እንዲል፣ የገንዘብ ቅጣቱም እንዲሰረዝ መወሰኑ ይታወሳል። ሪዮት ዓለሙ ዛሬ ለቪኦኤ በሰጠችው ቃል መልካም ኢትዮጵያን፣ ፍትሕ የሰፈነባት ኢትዮጵያን፣ ዲሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች። በሌላ በኩል ደግሞ ትናንት ድንገት ከተለቀቁት የዞን 9 ጋዜጠኞችና ብሎገሮች ጋር ይለቀቃሉ ተብሎ ሲጠበቅ የነበሩት ጋዜጠኛ ኤዶም ካሳዬና የሂሳብ መምህር ጋዜጠኛና ብሎገር ማህሌት ፋንታዬ ዛሬ መለቀቃቸው ታውቋል። ናይጄሪያ ውስጥ ዶስና ዛሪያ ከተሞች ውስጥ በዚህ ሳምንት የተጣሉና 70 ሰው የገደሉት የቦምብ ጥቃቶች ዋና አቀናባሪ ነው የተባለ ተጠርጣሪ መያዙን የሀገሪቱ ጦር አስታወቀ። የጦሩ ቃል አቀባይ ሳኒ ኡስማን ትናንት ምሽት ላይ በሰጡት መግለጫ ስሙን ያልጠቀሱት ግለሰብና ሌሎች አብረውት የነበሩ 2 ሰዎች የተያዙት በደረሳቸው ጥቆማ መሠረት ጎምቤ ክፍለ ሀገር ውስጥ በአንድ ኬላ ላይ በተካሄደ ፍተሻ መሆኑን አመልክተዋል። ዘመቻውን በቅንጅት ያካሄዱት የውጭ ጉዳይ መስሪያ ቤቱና የፌዴራሉ መንግሥት ወታደሮች መሆናቸውንም ቃል አቀባዩ አክለው ጠቁመዋል። ባለፈው ሳምንት ውስጥ ቦኮ ሐራም የሚባለው የሁከትና የሽብር ቡድን ጥሏቸዋል ሲሉ ባለሥልጣናቱ በገለጿቸው አደጋዎች፣ ተከታታይ ጥቃቶች ቁጥሩ ከ200 በላይ የሆነ ሰው ተገድሏል። የኢራንን የኒውክሌር መርሃ ግብር በተመለከተ አጠቃላይ ዓለም አቀፍ ስምምነት ላይ ለመድረስ በከፍተኛ ዲፕሎማቶች ደረጃ የሚካሄደው ጥረት ዛሬም በበርካታ መድረኮች ቀጥሏል። በዕዳ የተጠመለመለችው ግሪክ ለክፍያ የምታውለው ገንዘብ እንዲሰጣት የምታቀርበውን አዲስ የለውጥ ዕቅድ የአውሮፓ ኅብረት በመጠባበቅ ላይ መሆኑ ተገለጸ። የዓለም የፉትቦል ማኅበር ወይም የእግር ኳስ ፌዴሬሽን አንድ ከፍተኛ ባለሥልጣኑ የነበሩት ቻክ ብላዘር ከፍተኛ ጉቦ መቀበላቸውን ካመኑ በኋላ አባሯቸዋል። የዜናው ሰዓት አበቃ።
ሰለሞን አባተን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ 3 ሰዓት ላይ ታዲያ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ ዓለም ዜና ዝርዝር ጋር ይመለሳል። አድማጮች አሁን ለቀዳሚ ምሽቱ አብይ ርዕስ ወደ አዲስ አበባ። መልካም ኢትዮጵያን፣ ፍትህ የሰፈነባት ኢትዮጵያን፣ ዲሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች ሪዮት ዓለሙ ዛሬ ለአሜሪካ ድምፅ በሰጠችው ቃል። ሪዮት ዛሬ ረፋድ ላይ ነው ከስር የተለቀቀችው። ሰለሞን አባት አነጋግሯታል።
ሪዮት ዓለሙ እንኳን ለቤትሽ አበቃሽ።
እንኳን ደህና ቆያችሁ።
እንኳን ደስ ያለሽ። ብዙ ሰው ተደስቷል በመፈታትሽ። በስንት ሰዓት ነው የተለቀቅሽው?
4 ሰዓት አካባቢ ይመስለኛል። በትክክል ሰዓቱን እንትን አልለው አላየሁትም፣ ግን 4 ሰዓት አካባቢ ይመስለኛል
ከጧቱ። ምን እንዴት ተለቀቅሽ? ምን አሉሽ? ቀድመሽ ታውቂ ነበር እንደምትለቀቂ?
አላቅም ነበረ። አላቅም ያው መጥተው እንድወጣ ስሉኝ ቀልድ ነገር ሁሉ ነው የመሰለኝ። ማለት እንዴት በምን ምክንያት የሚል ጥያቄ ነው ያቀረብኩላቸው። በቃ ውጪ። ከዛ ያው ከዚህ በፊት ሌሎች ሰዎች ላይ የሚያደርጉት እንደዚህ አይነት ልምድ ስላለ ምንድን ነው በምን ምክንያት ነው የምወጣው በኋላ ያልሆነ ነገር ብትሉ እኔ ደግሞ መልሼ እውነቱን መናገር አይቀርም። ስለዚህ እንደገና መልሶ ለመግባት ባልወጣ ይሻለኛል እና ምንድን ነው ስላቸው በቃ ይቅርታ አልጠየኩኝም። የአመክሮ ጊዜ በእርግጥ አልፏል፣ ግን አመክሮንም አልሞላሁኝም። ለምን ታርሜ ተሰጥቼ የሚል ቃል ስለነበረበት እሱን ሞልቼ መውጣት ስላልፈለግኩ ማለት ነው። ጥቅምት ላይ ነበር መፈታት የነበረብኝ። ከዛ በቃ የአመክሮ ጊዜሽ የመውጫ ጊዜሽ የነበረው አልፏል፣ ስለዚህ ፈታንሽ በቃ የሚል አጭር መልስ ብቻ ነው የተሰጠኝ። በዚህ መሰረት ነው የወጣሁት።
ለመሆኑ የጤንነቱሽ ሁኔታ እንዴት ነው ርዕዮት አሁን?
እንግዲህ አንድ ጡቴ ሰርጀሪ አድርጌ ነበረ ከሁለት አመት ነው ምናምን በፊት። ያው እንደምታውቁት አንደኛው ትንሽ ህመም አለው፣ እጢ ነገር አለው። ሰርጀሪ መደረግ አለበት ተብሎ በቃ እዛ ማድረግ ስላልፈለግኩኝ፣ ምክንያቱም ይሄኛውን ባደረግኩበት ሰዓት ትንሽ ችግሮች ስለነበሩ ትቼው ነበረ። እንግዲህ አሁን እግዚአብሔር ካለ እከታተላለሁ።
ግን በምን ሁኔታ ላይ ይገኛል አሁን ሁለቱም ጡቶችሽ ላይ ያለው የጤንነትሽ ሁኔታ?
አንደኛው ሰርጀሪ የተሰራው ትንሽ ይሻላል፣ አንደኛው አልፎ አልፎ ህመም አለው።
ተከታታይ የሕክምና አገልግሎት፣ ተከታታይ ምክር አታገኝም ነበር? አሁን ከምትይኝ ውጪ በቅርበት የሚደረግልሽ ክትትል ነበር ወይ?
አይ እንደሱ አልነበረም።
በየቀኑ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ የምክርም ይሁን የምርመራም ሊሆን ይችላል።
አይ እንደሱ አልነበረም። ማለት ያው በቃ እንዳልኩ ሰርጀሪውን ካቆምኩኝ በኋላ እኔም ለአንዳንድ ለሳይነስ እንደዚህ አይነት ነገሮች ካልሆነ በቀር የሚሄደው የጡቴን ጉዳይ ምክንያቱም ምንም ቢሄድም ዋጋ የለውም ሰርጀሪ አድርጊ ተብዬ አይ ብዬ ነው ያቆምኩት። ስለዚህ ምንም ማማከርም አስፈላጊ መስሎ ስላልታየኝ እንዳልኩ ከአንድ ወር በፊት ነበር ሄድኩት። እስከዛ ባለው አንድ አመት ጋፕ ውስጥ ጡቴን ጉዳይ በተመለከተ አናግሬያቸው አላውቅም።
የእስር ቤት አያያዝ ለመሆኑ ምን ይመስላል? ትንሽ አጫዎችን ስ ይቅርታ፣ መቼም መልሼ ወደዛ ልወስድሽ አልፈልግም ነበረ፣ ነገር ግን ብዙ ሰው ደግሞ ማዳመጥ ማወቅ ይፈልጋል ስላንቺ።
አዎ እንግዲህ አያያዙ እንዴት አድርጌ እንትን ልበልኝ፣ በተለያየ እንደ እስረኛው አይነት ይከፋከላል። ለምሳሌ አጠቃላይ እስረኛው የሚያዘውም ቆንጆ ነው ለማለት ሳይሆን የፖለቲካ እስረኛው ደግሞ በተለየ መልኩ ከሌላው እስረኛ በባሰ መልኩ ነው ማለት ነው የሚያዘው። ከዛም ደግሞ ስትሄድ ወደ እኔ ጋር ስትመጣ ለምሳሌ ቤተሰብን አመት ከስምንት ወር ያህል እናትና አባቴን ብቻ ነበር እያገኘሁ የነበረው። ይችን ሁለት ወር እና ሶስት ወር ነው እህቴ እንኳን የተፈቀደላት። እና ከዚህ ጀምረ ከቤተሰብ ግንኙነት ጀምረ ያው ህጉ ላይ የሚለው ከሃይማኖት አባት ከጠበቃ እንደዚህ እናገናኛለን ነው። ግን ጠበቃም ሆነ ያው ሌላም ሰው አያገኘኝም ነበር ያልኩ። ይችን ሁለት ወር ሶስት ወር ነው እህቴ እንኳን ያገኘችኝ። ለአመት ከስምንት ወር ያህል እናትና አባት ብቻ ነበረ የሚጠይቀኝ። ብዙ ችግሮች የነበሩት ነበረ። ለምሳሌ መጽሐፍ ብትል መጽሐፍ አገባብ ላይ ትንሽ አይደለም ፖለቲካ መጽሐፍ ፖለቲክስ የሚል ቃል ያለውን እንኳን ለማስገባት በተለይ አሁን በጣም ችግር ነበረ። ከውጭ የሚገባልህን እንኳን ማለት ነው። እና ሌሎች አሁን ብዙ ነገሮችን መጥቀስ ይቻላል። ጥሩ የምትለው አይነት አይደለም። ያው እስር ቤት ጥሩ እንደማይሆን አስበን ስለሆነ ነው እንጂ የከፋ አይነት ነው።
አባትሽ ጠበቃሽ ነበሩ?
አባቴም አዎ፣ ሌላም ሰው ነበረ።
እና አባትሽን ማግኘት ይቼ ነበረ? ሁለተኛውን ጠበቃ ነው ማግኘት ማትቼ የነበረው ማለት ነው?
ሁለቱንም ማግኘት አልችልም ነበረ።
ከአባትሽ ጋር
ከተወሰነ ጊዜ ወዲህ ማለት ነው፣ ከሁለት አመት ወዲህ ማንንም ማግኘት አልችልም ነበረ። አባቴ በመጠየቂያ ቦታ እንዳልኩ እናትና አባት ያገኘኛል እንደዛ ጠይቃ። እንደ ጠበቃ ግን የህግ ጉዳዮችን ለመመካከር አንችልም ነበረ። የትኛውም ጠበቃ አይችልም።
ለመሆኑ የንጽህና ሁኔታ፣ የጽዳት ሁኔታ፣ ምግብ፣ ውሃ እንደዚህ የመሳሰሉ ነገሮችስ እንዴት ነበሩ?
እኔ ከቤት የሚመጣልኝን ነው ከቤተሰብ ነው የምጠቀመው። ግን ያው ምግቡን አይቼዋለሁ እና ጥሩ የሚባል አይደለም፣ መጥፎ የምትለው አይነት ነው። እንጀራውም ሆነ ወጡም ሆነ ያው አንድ ሰው አይደለም እኛ ሳናጠፋ የገባ ነው። አጥፍተው የገቡ እንኳን ቢሆኑ ይሄንን በምግብ በድሉ እንደዚህ የሚል ነገር የለም። ግን በቃ በጣም ጥሩ ያልሆነ የምትለው አይነት ነው።
ርዕዮት፣ የኢትዮጵያ መንግስት ባለስልጣናት ብዙ ጊዜ ሲጠየቁ ኢትዮጵያ ውስጥ የፖለቲካ እስረኛ የለም እያሉ ነው የሚናገሩት።
ይህ እንግዲህ ግልጽ የሆነ ውሸት ልበልክ እንግዲህ፣ ምክንያቱም እኔ ሌሎች ብዙ የፖለቲካ እስረኞችን አውቃለሁ። ስለ ራሴ እንኳን ብነግርህ ማለት ነው የራሴ ኬዝ በቂ ነው እና ምን አድርገን የታሰርኩት ቢባል ምናልባት ችሎቱን ተከታትላችሁ ከሆነ ከችሎቱ መረዳት ይቻላል፣ ከከሳሽ መረዳት ይቻላል። ምንም አይነት እነሱ ያሉትን ሽብርተኝነት ሙከራም ይሁን ያሉት ነገር በፍጹም የለም። ግልጽና ግልጹ ነገር ምንድነው? ስለጻፍኩ ነው የታሰርኩት። ግን የፖለቲካ እስረኛ የለም ለማለት ሰው ስለጻፈ ወይ ፓርቲ አባል ስለሆነ መብቱን ስለጠየቀ አይታሰርም ለማለት የሚጠቀሙት ነገር ነው። ይሄ ግን ማታለፍ የሚችሉት ሰው ጥቂት ይመስለኛል።
እዛ እስር ቤት ውስጥ ያሉ ሌሎች ሰዎች ሁኔታስ ምን ይመስላል? አብረውሽ የነበሩት የእነሱ የአያያዛቸው ሁኔታ፣ ስሜታቸው፣ መንፈሳቸው፣ በአጠቃላይ የእስር ቤት አያያዝ ምን ይመስላል?
አንድ ሰው አጥፍቶ ምናል ሳያጠፋ የገባው ቢያንስ መሰረታዊ የሆኑ መብቶቹ ተጠብቀውለት ሊታሰር ነው የሚገባው። ግን ያለ ሁኔታ ምንድን ነው ያልኩ ከምግብ ጀምረ ብታየው አንደኛ በጣም የተፋፈገ ነገር ነው። በተለይ አሁን እስረኞች እየበዙ ነው ያሉት። እኔ የነበርኩበት እንኳን ይችን 2 ዓመት አካባቢ የሆነ ያው ለማግለል ስለተፈለገ 4 ሰው ሆነን ለብቻዬ ነው ከአራት ሰዎች ጋር። ግን ሌላው አካባቢ ያለው እስረኛ በጣም በተፋፈገ ሁኔታ ነው የሚኖረው። የመድኃኒቱም ሁኔታ የሕክምናውንም ሁኔታ ብነግርህ በቂ ሕክምና ያገኛል ብለህ የምታስበው አይነት ነገር የለም። ምርመራ አይደረግም። ምርመራ የሚደረገው ከስንት አንድ ወይ በጣም ብሶብህ ነው እንጂ የሆነ መድኃኒት የመጻፍ ነገር ነው ይሄ ፔን ኪለሮችን ያለው በአብዛኛው ማለት ነው። ሌላው ደግሞ በተለይ የፖለቲካ እስረኛ ጋር ሰላምታ የሚባባል ወይንም ደግሞ ለመቅረብ የሚሞክር እስረኛ ካለ ያው ብዙ ችግሮች ይደርሱበታል እና ውጥረት የበዛበት ምናልባትም ከውጭ የበለጠ ፍርሃት የነገሰበት አይነት ነገር ነው የምታየው።
ብዙ ችግሮች ስትይ ምን ምን አይነት ችግሮች አሉ? በአካል ላይ የሚደርሱ ጉዳቶች አሉ እንደ ድብደባ አይነት ወይም ሌሎች?
እሱን ሴቶች ክልል አሁን እኔ እንግዲህ የምነግር ትንሽ የሚከብደው ሴቶች ክልል ነው እኔ የማውቀው።
እሱንም እንደውም ሰፋ አድርገሽ እንደውም እሱንም እንድትነግረኝ ይፈልጋለሁ። በሴት እስረኞችስ ላይ ያለው ሁኔታ በተለይ ደግሞ ምን ይመስላል? አያያዙ በደል ይፈጸማል? እንደዚህ አይነት የክፋት አያያዞች አሉ?
አዎ ያልኩ እኮ ነው። ለምሳሌ አንዱ ሰው ሰላም ስለተባባለ ብቻ ችግር ሊፈጠርበት አይገባም አይደለ? ግን ለምሳሌ ከአንድ የፖለቲካ እስረኛ ጋር ሰላም ሲባባል ከታየች ማስጠንቀቂያ ሊሆን ይችላል፣ ወይም በቃ ልዩ የሆነ አስተያየት ይደረግባታል፣ ክትትል አይነት ነገር ማለት ነው። እንደዚህ አይነት ነገሮችን ታያለን።
የወደፊት ሀሳብሽ ምንድን ነው ሪዮት? ባጭሩች ነገር በአጠቃላይ በህይወትሽ ውስጥ ምንድን ነው ከአሁን በኋላ የምታስቢው?
እንግዲህ እንዳልኩ ድንገተኛ የሆነ ፍቺ ነው። የሆነ ጊዜ ደርሶ ወይም ደግሞ አውቀ ስትፈታና ድንገት ሲሆን ይሄ ጥያቄ ይለያያል። ግን አሁን ውስጥ ያለው ነገር ምንድን ነው? በፊት የምኖረውን ነገር መቀጠል ነው። ለምሳሌ የማደርገውን ትግል በመጻፍም ሊሆን ይችላል፣ በምችለው ነገር በሙሉ መልካም ኢትዮጵያ፣ ፍትህ የሰፈነባት ዲሞክራሲ ያለባት ኢትዮጵያን እስከማይ ድረስ በእኔ በኩል ትግሌ ይቀጥላል።
በጣም አመሰግናለሁኝ ርዕዮት። ደህና ምሽት።
በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ ጋዜጠኞችና የዞን 9 የኢንተርኔት መጽሔት አምደኞች መካከል 5ቱ ትላንት ማምሻውን ተለቀዋል። በሽብር ወንጀል ተከሰው ከአንድ ዓመት ከሁለት ወር በእስር ያሳለፉት ጋዜጠኞቹ ተስፋለም ወልደየስና አስማሞ ኃይለ ጊዮርጊስ እንዲሁም የዘን 9 አምደኛና የሕግ መምህር ዘላለም ክብረት ኋላም ቆይቶ ኤዶም ካሳይና ማህሌት ፋንታሁን በዛሬው ዕለት መለቀቃቸው ታውቋል። ከምሽቱ 3 ሰዓት ላይ ፕሮግራማችን ከ5 ወጣቶች ጋር የተካሄደ ቃለ ምልልስ ይዘን እንቀርባለን። አድማጮች፣ አሁን ወደ ተከታዩ ዘገባ ነው የማልፈው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት በስቲያ በህዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች ምላሽ ከሰጡባቸው ነጥቦች መካከል በኢትዮጵያ የተካሄደውን የግንቦቱን ምርጫ የሚመለከት ይገኝበታል። ግንቦት አጋማሽ ላይ የተካሄደውን ምርጫ ፍትሐዊ፣ ዲሞክራሲያዊና ተአማኒ ስለነበር ሌሎች ለሚሉት ብዙም አያሳስበንም ማለታቸው ይታወሳል። ገዢው ፓርቲና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮችን ያዘጋጃል ብለው ነበር። ይህ የሚደረገውም ተቃዋሚዎች የራሳቸው ደጋፊ ህዝብ ስላላቸው ነው ብለዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲናን እንዲሁም የሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጌትነትን በእነዚህና ሌሎች ተዛማጅ ነጥቦች ዙሪያ ለሚሰጡት ምላሽ ጋብዘናል። አዳነች ፍስሐዬ ናት ሁለቱን እንግዶች ያነጋገረችው።
በመጀመሪያ ደረጃ ዶክተር መረራ ጉዲና፣ አቶ ይልቃል ጌትነት ለትብብራችሁ እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስለ ምርጫው ጉዳይ በቀረበላቸው ጥያቄ ምርጫው እንግዲህ ሰላማዊ፣ ዲሞክራሲያዊና ፍትሐዊ ነው የነበረው፣ ህዝቡ ውሳኔ ሰጥቶበታልና ሌሎች የተለያዩ ነገሮች ቢናገሩም ብዙም አያሳስበንም ብለው ነበርና በዚህ ላይ ያላቸው አመለካከት በዶክተር መራራ ልጀምር።
ኢህአዴግ ነጻና ፍትሃዊ ምርጫ የሚመስል ነገር የሞከረው 97 ምርጫ ላይ ነው። 97 ምርጫ ላይ በነጻና ፍትሃዊ ምርጫ በሚመስል ነገር ኢህአዴግ እንደማይመረጥ አረጋግጦ በዛውኑ ጊዜ ነበር ወደ ጉልበትና ወደ ሌሎቹ ነገሮች እየገባው። ስለዚህ እንግዲህ 2002 99.6 ሆነ፣ 2007 ደግሞ 100% ሆነ። በአንደኛው ክፍለ ዘመን ቀርቶ በአርስቶትል ዘመንም እንዲህ አይነት ምርጫ የሚባል ቅርጫ እንኳን የማይመስል አልነበረም። ዘንድሮ እኮ ምርጫ ማጭበርበርም ምርጫ መስረቅም ሳይሆን በአደባባይ ሚሊዮኖች እያዩ በታጠቀ ኃይል የህዝብ ድምፅ ነው የተዘረፈው።
አቶ ይልቃል፣
ዶክተር መረራ ያሉትን በሙሉ እቀበለዋለሁ። እንዳሉትም በአንጻራዊነት እስከ ምርጫው ቀን ድረስ ነጻና ፍትሃዊ ምርጫ የተሞከረው በ97 ነበረ። ነገር ግን በዛ ጨዋታ ውስጥ ኢህአዴግ መቆየት እንደማይችልና የምሩ እንደማያምንበት ካወቀ በኋላ የውስጣቸው በአደባባይ ይወጣበት ብል ይችላለሁ። ምናልባት በፊትም የውሸት ነበረ ለማሸነፍና ለመንግስታቸው ይሁንታ ለመስጠት እንጂ የምር በመድበለ ፓርቲ ዲሞክራሲ የሚያምኑ አልነበሩም የሚለውን እንዳረጋግጥ ነው ያደረገኝ። ከምርጫው 2 ቀን በፊት በፖሊስ ኮሚሽን ሲገለጽ የነበረው መግለጫና የወጣው አዋጅ፣ በየአካባቢው ሲንቀሳቀስ የነበረውን የጦር ኃይል ያየ ሰው ኢትዮጵያ ውስጥ ምርጫ የሚደረግ ሳይሆን አንድ አይነት የአስቸኳይ ጊዜ አዋጅ የታወጀ ነበር የሚመስለው። እና እኔ በአጠቃላይ እንዲህ ያለው ንግግር ከእውነታው ጋር በጭራሽ የተራራቀ ንግግር ነው።
እዚህ ላይ ግን እንግዲህ የአፍሪካው ተወካይ ዲሞክራሲያዊና ፍትሐዊ ነበር ባይሉትም ሰላማዊና ተአማኒ ነበር ብለዋል። እንግዲህ ተአማኒ የተባለበት ምክንያትም መጀመሪያ ከረጢቱ ንጹህ እንደሆነ ታይቶ፣ ምንም ነገር እንደሌለው ታይቶ፣ ከዛ ባሉት ተመልካቾች አይተውት፣ ከዛ ኮረጆ ሞልቶ፣ ኮረጆ ደግሞ ሰዎቹ በየጣቢያው ባሉበት ሳይወጣ እዛ ተቀጥሮ የሆነ ነገር ነው ነው የሚባለው እንግዲህ። እና የአፍሪካ ህብረት ተወካዩ ራሳቸውም ተአማኒና ሰላማዊ ነበር ብለውታል። እንግዲህ ወደ ዶክተር መራ ልመለስ።
የአፍሪካ ህብረት እንግዲህ ያንን ያክል መሄዱም ትንሽ ዘንድሮ ያንን ያክል መሄዱም አጥፎ አይደለም። የአፍሪካ ህብረት ታዛቢ የሚባለው እኮ በአጠቃላይ ይከክልን ሊከክል አይነት ነገር ነው እና ከድሮ ትንሽ አልላል የዘንድሮ ሪፖርታቸው። በአብዛኛዎቹ የአፍሪካ ሀገሮች ደግሞ የተሻለ ምርጫም ላይካሄድ ይችላል። ለአፍሪካ ህብረት የሚባለው ዲክታተሮች ማህበር ስለሆነ ከዚህ ከአፍሪካ ህብረት ከሚባለው እኔ ብዙ ጊዜ እንደ ታዛቢም አልመለከታቸው። ህዝብ እያየ የህዝብ ድምፅ ተዘርፈዋል። አንዳንዶችን ነቃ ያሉባቸው ቦታዎች የህዝብ ድምፅ ተቃጥሏል። ከአንዳንድ ቦታዎች ለምሳሌ አርሲ፣ ሐዋሳ አካባቢ መድረክ የተወዳደርባቸው፣ በዚህ በአምቦ መስመር፣ ኢሉባቦር፣ ከሽንት ቤት እኮ የህዝብ ድምፅ ተሰብስቦ እኮ ተሰጥቶናል። ያን ሁሉ ለኢትዮጵያ ምርጫ ቦርድም ለሚባለው ለሚዲያም ለመንግስት ሚዲያም ጭምር አሳይተናል። ትልቁ አካባቢ የሚባለው የኦሮሚያ አካባቢ ነው። አንዳቸውንም ወደ 3 ወር አካባቢ ሲንቀሳቀስ አንድ የአፍሪካ ምርጫ ታዛቢ የሚባል ወደ 40,000 ነው ስንት አሰለፍኩ የሚለው የኢትዮጵያም የሀገር ውስጥ ታዛቢዎች አንድ አላጋጠመኝም። ሁለቱ የትም ቦታ አላጋጠሙኝም። ወደ 3 ወር አካባቢ ከሐረር እስከ ወለጋ እስከ አርሲ ባሌ ዞራለሁ፣ አንድም ቦታ አላጋጠሙኝም።
ወደ አቶ ይልቃል ሂድና እንግዲህ ከዛ ጋር አያይዘው እንዲመልሱት፣ እኔ ለምሳሌ ምርጫ በሚካሄድበት ጊዜ በቴሌቪዥን ተመልክቼ ነበርና በቀጥታ ስርጭት ነበር የሚተላለፈው። የኢህአዴግና የሰማያዊ ፓርቲ ታዛቢዎች ብዙ ቦታ እንደነበሩ ነው እንግዲህ ለመረዳት የቻልኩትና እኔ የሰማኋቸው እንኳን 1-2 የሰማያዊ ፓርቲ ታዛቢዎች በዛን ቀን በሂደቱ ምርጫ በሚካሄድበት ጊዜ ጥሩ እንደሆነ ነው ሲናገሩ የነበሩት። ተአማኒ እንደሆነ ጥሩ እንደሆነ ሲናገሩ ነበረ እንግዲህ እኔ የሰማሁት። እና አብረው እንዲመልሱት አቶ ይልቃል፣
አንደኛ ነገር ምርጫ የአንድ ቀን ስራ አድርጎ ማየት ትክክል አይደለም። ለምሳሌ ያህል የሰማያዊ ካቀረብናቸው 400 እጩዎች እኮ 200ዎቹ መጀመሪያ በምርጫ ምዝገባ ላይ ተሰርዘዋል በደብዳቤ። ይህን ምርጫ ቦርድ አምኗል። ይህንን ለምን ሰረዝክ ሲባልም አንቀጽ ጠቅሶ ህግ ጠቅሶ አንድም ቦታ ማስረዳት አልቻለም። በእናንተ ሬዲዮም ጭምር ቀርቡ አዲስ አበባ ላይ እንኳን 6 ቦታ ባዶ ሁነን ነው ሰማያዊ 200 እጩ ተሰርዞበት አንድ ፓርቲ የት ቦታ ነው ድምጽ ሊያገኝ የሚችለው? ይሄንን ሁኔታ የአፍሪካ ህብረት ታዛቢ አያውቅም። እኔንም የአፍሪካ ህብረት ታዛቢ ተብሎ ልክ ዶክተር መረራ እንዳሉት አንድም ሰው አናግሮን አያውቅም፣ አግኝተናቸውም አናውቅም። በአጠቃላይ በዋጅ የታፈነን ምርጫ የዛን ቀን ህዝብን በወታደር ጸጥ ለጥ ካረጉ በኋላ ተኩስ ለምን አልተነሳም ካልሆነ በስተቀር እኔ ይህንን ሰላማዊ ነበረ ታማኒ ነበረ ማለት ምን እንደሆነ ትርጉሙም አይገባኝም።
ከዚህ ጋር በተያያዘ እንግዲህ ገዢው ፓርቲና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ ተሳትፎ መድረኮች እንደሚዘጋጁ ገልጸዋል የኢትዮጵያ ጠቅላይ ሚኒስትር። ይህን የሚያደርጉትም ተቃዋሚዎችም የራሳቸው የሆነ ደጋፊ ስላላቸው እንደሆነና መብታቸውም እንደሆነ ነው የገለጹት። እና በዚህ ላይ ያሉትን አስተያየት
ለነገሩ ኢህአዴግ ከምርጫ በኋላ ብዙ ጊዜ ደጋግሞ የሚለው እሱን ነው። ጠቅላይ ሚኒስትሩ የፈለገውን ቢልም የአካባቢው ካድሬዎች እኮ እኛን እንዴት አልመረጣችሁም ብሎ ፈረንጆች የሚሰጡትን እንኳን ሴፍቲኔት ነው ምን የሚባለውን እንኳን ምግብ እኮ የእርዳታ እህል ሁሉ እኮ የሚከለክሉበት ነው። የምርጥ ዘር የሚባለውን የሚከለክሉበት ነው። ስለዚህ ጠቅላይ ሚኒስትሩ የሚለውና መሬት ላይ ያለው ጨርሶ አይገናኝም። ኢህአዴግ የሚለው ሌላ፣ ስራ ላይ የሚውለው ሌላ ነው። ለምሳሌ ምርጫ 97 ፓርላማ ብትገቡ በየትኛውም ዲሞክራሲያዊ ሀገር የሚደረገውን እንክብካቤ እናደርግላቸዋለን ተብሎ ቃል ተገብቶልን ነበር። ፓርላማ ከገባም በኋላ ግን አንድም ነገር እዛ ውስጥ የተፈጸመ ነገር አልነበረም።
አቶ ይልቃል
እንግዲህ ኢህአዴግን ባህሪውን ለተረዳና በቅርብ ለሚያውቅ ሰው ዋናው የፖሊሲው ምሰሶ ማታለልና ምስጢራዊነት ነው። የኢትዮጵያ ሕዝብም ተስፋን እየተመገበ መከራን ተሸክሞ መኖር ባህላችን እንደሆነ የተገነዘቡት ይመስላል። ይሄ አይነቱ ንግግር በ2002 ምርጫ ጊዜም የቀድሞው ጠቅላይ ሚኒስትር ይህንኑ ንግግር ተናግረውት ነበረ። ስለዚህ ይሄ የምር መድበለ ፓርቲ ዲሞክራሲን ኢህአዴግ የሚያምን ፓርቲ ስላደለ አሁን መደረግ ያለበት የሚመስለኝ እኔ መጀመሪያ ምርጫ ለማድረግ ነጻነት ያስፈልጋል። ዜጎች ነጻ ባልሆኑበት ነገር ደግሞ የተለያዩ አማራጮችን ማየት የማይችሉበት ጥፍንግ ያለ የአንድ ፓርቲ አገዛዝ እና ወደ ፖሊስ ስቴትነት የቀረበ ስለሆነ ይህን ለማድረግ መጀመሪያ ትግሉ የነጻነት ትግል እንደሆነ ይታየኛል።
አድማጮቹ ውይይቱ አልተቋጨም። ከምሽት 3 ሰዓት ላይ እና በነገው ምሽት ይቀጥላል። አሁን ዲሞክራሲ በተግባር
የመልካም አስተዳደርን መኖር ጠቃሚነት የሚያበረታታው ሲጂ በመባል የሚታወቀው ማዕከል ያወጣው ሪፖርት የአፍሪካ ግጭቶች ምርመራና ምላሹ ይላል ርዕሱ። ሪፖርቱ ደካማ ተቋማት፣ ዘረኝነትና ሃይማኖት ለአጠቃላይ የአህጉሪቱ ሁከት አስተዋጽኦ እንደሚያበረክቱ ያትታል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞው የአፍሪካ ጉዳዮች ረዳት ሚኒስትር ቼስተር ክሮከር በሲጂ ዓለም አቀፍ የጸጥታና የፖለቲካ ፕሮግራም አጥኚ ናቸው።
We were not only looking at violent extremism, we're looking at other kinds of conflicts that are
ጥናታችን በበጥባጩ ጽንፈኝነት ላይ ብቻ ያተኮረ አይደለም። ወንጀለኛ መረቦች የሚፈጥሯቸውን ግጭቶች ጨምሮ የሌሎች ሁከቶችን ተመሳሳይነት እንመረምራለን። በባህር ላይ ወንበዴዎችና ሰዎችን በህገወጥ መንገድ ከሀገር አገር በሚያስተላልፉ ወንጀለኞች ሳቢያ የሚባባሱ ሁከቶችንም ጉዳይ እናያለን። የተለያዩ ቡድኖች ለስልጣን በሚያካሂዱት ውጊያ የሚፈጠረውን አመጽም እናያለን። በአሁኑ ወቅት ብሩንዲ ውስጥ የሚካሄደው ለምሳሌ በመሠረቱ ለሥልጣን የሚደረግ ትግል ነው።
በጥባጩን ጽንፈኝነት በተመለከተ ዩናይትድ ስቴትስ፣ ፈረንሳይና ሌሎች አገሮች የአፍሪካን አገሮች በመርዳት ለስጋቱ ምላሽ ይሰጣሉ። ቼስተር ክሮከር ግን ስጋቱን ለማስወገድ ወታደራዊ አማራጩ ብቻ በቂ አይደለም፣ የችግሩ ምክንያት ከስር መሠረቱ መታወቅና መፍትሔም ከዚያ አኳያ ሊፈለግለት እንደሚገባ ይመክራሉ።
In some cases what happens is that there's a weak state with of a country.
አንዳንዶቹን ስናይ መንግስታቱ ደካማ የሆኑና በአገሪቱ የገጠር አካባቢዎች ለሚፈጠሩ ችግሮች መፍትሄ የመስጠት አቅም አይኖራቸውም። ይህንንም በናይጄሪያ እናያለን። እንደ ቦኮ ሐራም ባሉ እንቅስቃሴዎች ተስበው የሚገቡና የሚመለመሉ ሰዎች ሌላ አማራጭ ያጡ ናቸው። ሥራ አጦች ሌላ ነገር ሰርቶ መኖር ያልቻሉ ናቸው። መንግስት እነዛን ሰዎች ይላ ብሏል። የአካባቢው አስተዳዳሪዎች ደግሞ ምን ሊያደርጓቸው እንደሚችሉ አያውቁም። የዛን አይነቱን ክፍተት እንግዲህ ቦኮ ሐራም ይሞላል ማለት ነው።
የቦኮ ሐራም ነውጠኞች ደግሞ ምልምሎችን እንዴት እንደሚያግባቡ ያውቁበታል ሲሉ ቼስተር ክሮከር ያብራራሉ።
We can help you. We can deliver things to you.
እኛ እንረዳችኋለን። የምትፈልጉትን ቁሳቁስ እናቀርብላችኋለን። ስራ እንሰጣችኋለን። ጠመንጃም እናስታጥቃችኋለን። እነዚህን የመሳሰሉ ማባበያዎችን ይዘረዝሩላቸዋል። እናም እንዳልኩት ክፍተት እንዳይኖር ሁልጊዜም ነክተህ መጠበቅ አለብህ። ክፍተት ሲፈጠር አደገኛ ነው። በአጠቃላይ እንግዲህ መፍትሄው ወታደራዊ ብቻ አይደለም። ዋናው መልካም አስተዳደር ነውና።
የሲጅ ሪፖርት የአፍሪካን ግጭቶች የሚገልጸው ብዙ የተለያዩና ውስብስብ ብሎ ነው። የመፍትሄ ጥረቶቹም ቅይጥ መሆናቸውን ያስረዳል። አሁንም ቼስተር ክሮከር
Well, it's primarily Africa's job and the job of African
Suma bawannat sraw ya Afrika na ya Afrika garoch no miyono ya Afrika mengistat na mariochacho lenezi gudach mafte mafelleg allabacho ene bawannat yemasemrbet neger yino ene yetinyam yeuchu alam ya Afrikan chigroch ifatal biye alasibem ke aguritu sharikochachin gar bagara honen linnradada na mafte linnishagin inchilallen bewletum ማለት በተቋማትና በተናጠል ልናደርገው እንችላለን። ይህ ደግሞ እርጥባን መስጠት አይደለም ወይም ጥገኛ መሆን አይደለም። ይሄ በጋራ በአፍሪካውያን ሀገሮችና በውጪ ባሉ የአፍሪካ ወዳጆች መካከል የሚደረግ ጥረት ነው።
በጆርጅ ታውን ዩኒቨርሲቲ የስትራቴጂ ጥናት መምህሩ ቼስተር ክሮከር አክለው ሲያስረዱ የቅርብ ትብብር መኖር ሁሉንም ወገን ይጠቅማል ብለዋል። ለዚህም አንድ እንደ ምሳሌ የጠቀሱት ቦኮ ሐራምን በጋራ ለመዋጋት የናይጄሪያ ጎረቤት ሀገሮች የሚሰጡትን ወታደራዊ ድጋፍ ነው።
We don't want to see bad guys get established in more areas of Africa. It's not good for the West, it's not good for Europe.
እነዛ ሰይጣናዊ አመለካከት ያላቸው ቡድኖች በብዙ የአፍሪካ ሀገሮች ሲንሰራፉ ማየት አንፈልግም። ለምራቡ ዓለምም ቢሆን ጥሩ አይደለም። ለአውሮፓም እንዲሁ መጥፎ ነው። ለዩናይትድ ስቴትስ ወይም ለመካከለኛው ምስራቅ ደህንነት አይበጅም። ብዛት ያላቸው ሰዎች የህገወጥ አስተላላፊዎች ሰለባ በመሆን ሜዲትራኒያን ባህር ውስጥ እየሰጠሙ ሲያልቁ ማየት አንሻም። ብዙ በጣም የምንጋፈጣቸው ችግሮች አሉ።
የመልካም አስተዳደርን ጠቃሚነት የሚያበረታታው ዓለም አቀፉ ማዕከል ያወጣው ሪፖርት በጥባጭ ጽንፈኝነትን በመዋጋቱ ረገድ ፖሊሲ ቀራጮችና ሲቪሉ ማህበረሰብም መተባበር አለበት ይላል። ቼስተር ክሮከር ያብራሩታል።
What we'd like to see is stronger recognition that the coercive tools
ማየት የምንሻው አስገዳጅ መሳሪያዎች ለገንቢ ጥሪዎች በሮቻቸው መክፈት መቻላቸው ነው። ያ ማለት ግን ብቻውን መፍትሄ ያመጣል ማለት አይደለም። የሰላም አስከባሪዎች የሚወስዷቸውን እርምጃዎች ከአደራዳሪዎች እርምጃዎች ጋር ማገናዘብ ይኖርብሃል። እነዚህን ሁለት እርምጃዎች በዚያ አካባቢ ከሚኖሩ ማህበረሰቦች ጋር በመንደርና በከተማ ደረጃ ማስተዋወቅ ግድ ይላል።
ለአብዛኞቹ የአፍሪካ ችግሮች የአካባቢው ሀገሮች ትብብር ወሳኝነት ይኖረዋል ሲሉም ክሮከር ያስረዳሉ።
I think the toughest problems that Africa faces in the security space are regional problems where you have a large
ዛሬ ከባዱ የአፍሪካ ችግር በተለይ ጸጥታን በተመለከተ ግዙፎቹ ሀገሮች መላ ግዛታቸውን መቆጣጠር አለመቻላቸው ነው። ለምሳሌ ኮንጎ ዲሞክራሲያዊ ሪፐብሊክን መውሰድ እንችላለን። በዚያች ሀገር የተፈጠረው ችግር ለጎረቤቶቿም ተርፏል ወይም በሌሎች ሀገሮች የተከሰተው ኮንጎ ገብቷል። ወደ ሁለቱም አቅጣጫ ነው የነጎደው። ድንበር ዘለል ውጊያዎችም ተካሂደዋል። የሳህልን እንዲሁ ጋዳፊ ከሊቢያ ከተባረሩ በኋላ የተፈጠረውን የታጣቂዎች መበራከት ስናይ ችግሩ አካባቢያዊ የሆነ መምጣቱን እንገነዘባለን።
ሲጂ በሪፖርቱ መጨረሻ ግጭቶችን ለማስወገድ እንደ ተባበሩት መንግስታት ድርጅት ያሉ ከፍተኛ ተቋማት እንኳ የተሟላ መፍትሄ መስጠት አይቻላቸውም ይላል። ከብዙዎቹ ለተወሰኑት ችግሮች ብቻ ነው መፍትሄ ማግኘት የሚችለው ብሏል። የአፍሪካ ግጭቶች በሚል ርዕስ የቀረበው ይህ ሪፖርት በቡሩንዲ ለስልጣን የሚካሄደው ትግል እንዲያበቃ ሐሳብ ያቀርባል። ችግሩ በድርድር እንጂ ኃይልን በመጠቀም እንዲያበቃ የሚደረገው ሙከራ እንዲያቆም ይጠይቃል። ደካማ ተቋማትን አስመልክቶ ደግሞ የለጋሾች ትኩረት ተሳታፊዎችን በማስፋቱና በተባባሪ መንግስታት ላይ ሊሆን እንደሚገባ ጥሪ ያቀርባል። በዘርና ጎሳ ክፍፍል ጥያቄ ላይ የሲጂ ሪፖርት መንግስታዊ ያልሆኑ ድርጅቶችና ሌሎች ተቀናቃኞችን በማደራደርና የህዝብ ለህዝብ ፕሮግራሞችን በማስተዋወቅ እንዲሁም ችግሮችን መፍታት የሚያስችሉ አውደ ጥናቶችን በማዘጋጀት ላይ ማትኮር እንደሚገባቸው ሐሳብ ያቀርባል።
ሰላሙን ክፍሌን አመሰግናለሁ። አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ፕሮግራማችን እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ እንገናኛለን። በትላንትና ዕለትና በዛሬ ዕለት ከተለቀቁት 5ቱ የዞን 9 አምደኞችና ሌሎች ጋዜጠኞች ጋር የተካሄደ ቃለ ምልልስና ሌሎች ቅንብሮች ይኖሩናል። መልካም ምሽት። ደህና አምሹ።
This program has come to you from the Voice of America, Washington.